ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 6 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
አዲስ አበባ ውስጥ በነፋስ ስልክ ላፍቶ ክፍለ ከተማ በተለይ ሃና ማርያም በሚባለው አካባቢ ከ6000 ያላነሱ ቤቶች በመፍረሳቸው ተበደልን ያሉ ነዋሪዎች ድምጻቸውን አሰምተዋል።
ኡራኤል የሚባል አለ፣ ቀርሳ ቆንጆማ፣ ጋሮዳ የሚባል አለ፣ ወረዳ 11 አለ፣ ጨፌ ማንጎ የሚባል አለ፣ ግራ ሰፈር አለ፣ መሳይ ሰፈር የሚባል አለ። ይሄ ሁላ ሰፈር ይሄ የኛ ኤሪያ ግራ ሰፈርና ጋሮዳ የሚባለው ብቻ ከ1900 አባወራ በላይ የሚኖርበት፣ ማንጎ ጨፌ የሚባለው ከ3000 ምናምን አባወራ በላይ የሚኖርበት፣ ቀርሳ ቆንጆማ የሚባለው ደግሞ ከዛ በላይ የሚኖርበት፣ በጣም ብዙ ሺህ አባወራ የሚኖርበት ነበረ።
ቤቶቻችን ፈርሰውብናል ከሚሉ የአካባቢው ሰዎች የአንዱን ድምፅ ነው የሰማችሁት። ከአዲስ አበባ አስተዳደር ለጊዜው ምላሽ ማግኘት አልተቻለም። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አዲሱ
ከኢትዮጵያ ውጭ ያለው የኦሮሞ ዲሞክራሲያዊ ግንባር ከመንግሥት ጋር ድርድር ጀመረ። መንግሥት ከሌሎች የዲያስፖራው ተፎካካሪ ወገኖች ጋርም ውይይቴን እቀጥላለሁ ይላል። ዲሞክራቲክ ኮንጎ ሪፐብሊክ ውስጥ ኢቦላ እንደገና አገር ሽቶ 19 ሞቱ። ዩናይትድ ስቴትስ ቴል አቪቭ የነበረ ኤምባሲዋን በኦፊሴል ወደ ኢየሩሳሌም አዛወረች የሚሉ ዋና ዋናዎች ናቸው።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሞ ዴሞክራሲያዊ ግንባር በቅርቡ በኢትዮጵያ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግሥት ከፍተኛ ልዑካን ጋር ከግንቦት 3 እስከ 4 2010 ዓ.ም ውይይት ማካሄዱን ትናንት ይፋ ያደረገውን መግለጫ ጠቅሰን መዘገባችን ይታወሳል። በወቅቱ የተባለው ስብስብ መካሄዱን ከመንግሥት በኩል ለማረጋገጥ ያደረግነው ጥረት አልተሳካም። የኢትዮጵያ ዲሞክራሲያዊ ፌዴራላዊ ሪፐብሊክ መንግሥት ዛሬ ይፋ ባደረገው መግለጫ መቀመጫውን ከሀገር ውጭ ካደረገውና የኦሮሞ ዴሞክራሲያዊ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን አስታውቋል። ከኦዴግ ባለሥልጣናት ጋር ቀደም ሲል ድርድር መካሄዱንም አረጋግጧል። የመንግሥቱ መግለጫ የግንባሩ አመራሮች በቅርብ ቀናት ውስጥ አዲስ አበባ እንደሚገቡ ጠቅሶ ቀሪ ድርድሮችም እንደሚደረጉ ይጠበቃል ብሏል። መንግሥት ወደፊትም ሕገ መንግሥቱን ባከበረና ሰላማዊ በሆነ መንገድ በሀገራቸው የፖለቲካ እንቅስቃሴ ውስጥ ለመሳተፍ ከሚፈልጉ አካላት ጋር ለመወያየትና ለመደራደር ዝግጁ መሆኑንም መግለጫው አብራርቷል። መግለጫው በመጨረሻም የሀገሪቱን ሕገ መንግሥት ተቀብለው በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች ጋር ለመደራደር ዝግጁ መሆኑን በገለጠው መሠረት ለተፎካካሪ የፖለቲካ ፓርቲዎች ጥሪ ማስተላለፉንም አስታውሷል።
በቅርቡና ከዚያም ቀደም ሲል በሞያሌ የተካሄዱትን ግድያዎች እንዲሁም ቤንሻንጉል ጉሙዝ ውስጥ የዜጎች መፈናቀልን እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የምርመራው ውጤት ተጠያቂነትን ማረጋገጥ ነው ሲሉ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግሥት ይወግናል በሚል የሚነሱ የገለልተኛነት ጥያቄዎችም ትክክል አይደሉም ባይ ናቸው ኮሚሽነር አዲሱ። ኮሚሽነሩ ለቪኦኤ ማብራሪያ ሰጥተዋል። በመጽሔት ዘገባ ይዘናል።
ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የኢቦላ ወረርሽኝ ዳግም ተከስቶ ለ19 ሰዎች ሞት ምክንያት መሆኑን የዓለም ጤና ድርጅት WHO ይፋ አደረገ። ድርጅቱ ዛሬ ሰኞ እንዳስታወቀው በሰሜናዊ ምዕራብ ኢኳቶር ክፍለ ሀገር ውስጥ 39 ሰዎች ህመሙ እንዳለባቸው ታውቋል። ከእነዚህ መካከል ሶስቱ የጤና ጥበቃው ማዕከል ሰራተኞች ናቸው። የኮንጎ ጤና ጥበቃ ሚኒስቴር እና WHO እነዚህን በህመሙ የተያዙ ሰዎች አድራሻ እየፈለገ የኢቦላ ክትባት ሙከራ በመስጠት ላይ እንደሚገኝም ተገልጧል። የኪንታሮት ትኩሳት የሚቀሰቅሰው የኢቦላ ቫይረስ የሚተላለፈው ህመሙ ካለበት ሰው ወይም እንስሳ ሰውነት ውስጥ በሚወጣ የፈሳሽ ግንኙነት ነው። ትናንት እሁድ የዓለም ጤና ድርጅት የልዑካን ቡድን የድርጅቱን ዲሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስን ጨምሮ በአሁኑ ወቅት ህመሙ ያገረሸባትን የኮንጎዋን ቢኮሮ ከተማ መጎብኘቱም ታውቋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ቴል አቪቭ ይገኝ የነበረውን የኤምባሲዋን ወደ ኢየሩሳሌም በይፋ አዛወረች። እርምጃው ከፍልስጤማውያን እና ስፋት ካለው የዓለም አቀፍ ማኅበረሰብ ክፍል ጠንካራ ተቃውሞ ገጥሞታል እየተባለ ነው። ኢዛቤላ ኮኮሊ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ኢየሩሳሌም ውስጥ ይቆማል ለተባለው የአሜሪካ ኤምባሲ ሕንፃ መስሪያ ሰፊ ቦታ እየተፈለገ እንደ መሸጋገሪያ ሆኖ የሚያገለግለው ቀድሞም እዚያው የነበረው የቆንሲላ ቢሮ ይሆናል።
Many presidents signed a waiver for national security reasons not to move the embassy.
ኤምባሲውን ላለማዛወር ብዙ ፕሬዚደንቶች የማስተላለፊያ ትዕዛዞችን በጸጥታ ምክንያት እያሉ ሲፈርሙ ቆይተዋል። ፕሬዚደንት ትራምፕ የኤምባሲውን መቀመጫ እያዛወሩ ያሉት ኤምባሲው እዚህ ኢየሩሳሌም ውስጥ የመሆኑ ጉዳይ የብሔራዊ ጸጥታ ቅድሚያ ስለሆነ ነው።
የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኑችን ካደረጉት ንግግር የተወሰደ ነው የሰማችሁት። ማምሻውን በደረሰን ዘገባ መሰረት ከእስራኤል የጸጥታ ኃይሎች ጋር በተፈጠሩ ግጭቶች ቢያንስ 52 ፍልስጤማውያን መገደላቸውና በመቶዎች የሚቆጠሩ መቁሰላቸው ታውቋል። ሁኔታውን እየታዘቡ ያሉ ነቃሾች የእስራኤል ኃይሎች ወደ ሰው በቀጥታ መተኮሳቸውን እየተቃወሙ ሲሆን፣ እስራኤል ግን እርምጃውን እየወሰደች ያለችው ተቃዋሚዎቹ ፍልስጤማውያን በአጥሩ ላይ አደጋ ለመጣል በማስፈራራታቸው መሆኑን አስታውቃለች። እስራኤል የማትከፋፈል ኢየሩሳሌም ዋና ከተማ የነች ስትል፣ ፍልስጤማውያኑ ግን ምስራቅ ኢየሩሳሌም የመጪ መንግሥታችን ዋና ከተማ ነች ባይ ናቸው።
አንድ የሰሜን ኮሪያ የልዑካን ቡድን ዛሬ ሰኞ ለውይይት ቤጂንግ መግባቱን የጃፓንና የደቡብ ኮሪያ ዜና አውታሮች ዘገቡ። የሰሜን ኮሪያው ልዑካን ቡድን አባላት ቤጂንግ እንደደረሱ ዲያሆታይ በመባል ወደሚታወቀው ጌስት ሃውስ ማለት የእንግዶች ማረፊያ ነው የተወሰዱት። የአሁኑ ጉብኝት የሚካሄደው የሰሜን ኮሪያው መሪ ኪም ጆንግ ኡን ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በሰሜናዊቷ ምስራቅ ከተማ ዳሊያን ውስጥ ተገናኝተው ከተወያዩ በኋላ ነው። ይህም ባለፈው መጋቢት ወር ከተገናኙ ወዲህ ለሁለተኛ ጊዜ ነው የተደረገው። እንደዚሁም ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የፒዮንግያንግ ጉብኝት በኋላ እንደሆነም ይታወቃል። የሰሜን ኮሪያው መሪ ኪም እና የዩናይትድ ስቴትሱ ፕሬዚዳንት ትራምፕ በመጪው ሰኔ 5 ቀን ሲንጋፖር ውስጥ ይገናኛሉ ተብሎ እንደሚጠበቅም ይታወቃል።
በእስልምና የቀን መቁጠሪያ መሰረት የእምነቱ ተከታዮች ነገ ማክሰኞ የሮመዳንን ጾም ይጀምራሉ። ሙስሊም ምዕመናን በዚህ የጾም ወቅት ከጧት እስከ ማታ ከእህል ውሃ ይታቀባሉ፣ ቁርአን ይቀራሉ። ጾሙ ሌላም አዝናኝና አስደሳች ገጽታ እንዳለው ይነገራል። ቀኑን ሙሉ ጾመው ማታ ሲያፈጥሩ ቤተሰብ በአንድነት ተሰብስቦ እየተጨዋወተና እየተዝናና ይበላል፣ ይጠጣል። ሮመዳን ለማይጾሙ ወይም ዕድሜያቸው ለመጾም ላላደረሰ ሕፃናት የሚደረግ ልዩ ዝግጅትንም ያካትታል። በሮመዳን የጾሙ ወር ቤቶችን ማስዋብና ማስጌጥም የተለመደ ነው። ይሁንና ይህ የእምነቱ ወይም የጾሙ ሥርዓት አካል አይደለም። በዚህ አጋጣሚ የሙስሊም ምዕመናን ሁሉ እንኳን ለቅዱስ ቁርአን አደረሳችሁ እንላለን።
በመጨረሻም በኢንዶኔዥያዋ ሱራባዩ ከተማ በሚገኝ ፖሊስ ጣቢያ ላይ የደረሰ የአጥፍቶ ጠፊ ፍንዳታ በትንሹ 10 ሰዎችን ማቁሰሉ ተገልጧል። ከአንድ ቀን ቀደም ብሎ በዚያችው ከተማ ውስጥ በሚገኙ 3 አብያተ ክርስቲያናት ላይ 3 የተቀነባበሩ የአጥፍቶ ጠፊ ፍንዳታዎች መድረሳቸውም ታውቋል። ሁለቱም ፍንዳታዎች የተካሄዱበት በቤተክርስቲያን የተደራጀ አጥቂዎች የተካሄደ ሲሆን የቤተክርስቲያኒቱ ላይ የደረሰው ጉዳት ሁሉም መሞታቸው በተረጋገጠበት በ6 የቤተሰብ አባላት የተቀነባበረ ሲሆን፣ ፖሊስ ጣቢያው ላይ የደረሰው ደግሞ አንዲት የ8 ዓመት ዕድሜ ያላት ሴት ልጅ በሕይወት የተረፈች ስትሆን በእሷ ባለችበትና 5 የቤተሰብ አባላት በተካፈሉበት ነው። አንዲት ሴትና ሕፃናት በዚህ በአብያተ ክርስቲያናቱ ጥቃት ተሳታፊዎች ሲሆኑ ይህ የመጀመሪያው እንደሆነም ታውቋል።
እዚህ ጋር አንድ የቀጥታ ስርጭት የአፍ ወለምታ ላስተካክል። የተከበራችሁ ሙስሊም ምዕመናን እንኳን ለተከበረው ለቅዱስ ሮመዳን አደረሳችሁ።
ድንቅ ነው። ዜናው
በቃ። The Voice of America ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ግንቦት 6 2010 ዓመተ ምህረት ምሽት ፕሮግራም ነው።
በቅርቡና ከዚያም ቀደም ሲል በሞያሌ የተካሄዱትን ግድያዎች እንደዚሁም በቤንሻንጉል የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል።
እነዚህ ሁሉ ስራዎች ተጠያቂነትን የሚያስከትል የሕግ የበላይነት መረጋገጥን እውን የሚያደርግ ስራ እየሰራ ያለው ገለልተኛ በመሆኑ ነው። ገለልተኛ ባይሆን ኑሮ ተጠያቂ እያደረግናቸው ያለነው አካላት እኮ የመንግስት አካላት ናቸው። የጸጥታ አካላት እኮ ናቸው ተጠያቂ እያደረግ ናቸው ያለ። ገለልተኛ ያልሆነ ተቋም ይህን ሊያደርግ ይችላል ወይም ጥያቄ?
ኮሚሽነር አዲሱ ገብረ እግዚአብሔር ናቸው። ለቪኦኤ ማብራሪያ ሰጥተውናል፣ ይዘነዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በነፋስ ስልክ ላፍቶ ክፍለ ከተማ በተለይ ሀና ማርያም በተባለው አካባቢ ከስድስት ሺህ ያላነሱ ቤቶች በመፈረሳቸው ተበድለናል ይላሉ ነዋሪዎች። ባለፉት ሁለት ዓመታት ከመንግሥት መፍትሄ እንዳላገኙና በዚህም በእጅጉ መማረራቸውን ገልጠዋል። የማፍረሱ ተግባር እስከ ዛሬ ያልተቋረጠ እንደሆነም ነው የሚገለጠው። መለስካቸው አመሃ የአዲስ አበባ አስተዳደር ባለሥልጣናትን ለማግኘት ያደረገው ጥረት ለዛሬ እንዳልተሳካ ጠቅሶ ግን ተከታዩን ዘገባ ደግሞ ከመላክ አልተቆጠበም።
በአዲስ አበባ ከተማ ደቡብ ምዕራብ አቅጣጫ በሚገኘው ነፋስ ስልክ ላፍቶ ክፍለ ከተማ ጠርዝ ላይ ልዩ ስሙ ሀና ማርያም በሚባለው አካባቢ መንግሥት ሕገወጥ የቤት ግንባታ አካሂደዋል በሚላቸውና በከተማዋ አስተዳደር መካከል ላለፉት ጥቂት ዓመታት የቆየ ግጭት ሁነኛ መፍትሔ ያገኘ አይመስልም። ከሳምንት በፊት ይህ ግጭት እንደገና ተቀስቅሷል። በተለይ ባለፈው አርብ ግንቦት 3 ቀን 2010 ዓ ም ከሁለት ዓመት በፊት እንደተደረገው ሁሉ መልሶ የማፍረስ ተግባር መከናወኑን ነዋሪዎቹ ለቪኦኤ ተናግረዋል። በዕለቱ ደርሷል ያሉትን ጉዳትም ያስረዳሉ። ድምፃቸውን የሰጡን እነዚህ በደሉ ደርሶብናል ያሉ ሰዎች ስማቸው ይፋ እንዳይደረግ ጠይቀዋል። ተጎጂዎቹ እንደሚሉት ከሆነ ከስድስት ሺህ ቤቶች በላይ ፈርሰዋል። ቃለ ምልልሱን የሰጡን ሰዎች ዛሬ ሲሉ ባለፈው አርብ የተፈጸመውን ድርጊት መግለጻቸው እንደሆነ አድማጮቻችን ይረዱልን አስቀድመን በትህትና እንጠይቃለን።
በጣም ብዙ ቀጠና ነው። ኡራኤል የሚባል አለ፣ ቀርሳ ኮንቶማ፣ ጋሮዳ የሚባል አለ፣ ወረዳ 11 አለ፣ ጨፌ ማንጎ የሚባል አለ፣ ግራ ሰፈር አለ፣ መሳይ ሰፈር የሚባል አለ። ይሄ ሁላ ሰፈር ይሄ የእኛ ኤሪያ ግራ ሰፈርና ጋሮዳ የሚባለው ብቻ ከአንድ ሺ ዘጠኝ መቶ አባወራ በላይ የሚኖርበት ማንጎ ጨፍ የሚባለው ከሶስት ሺህ ምናምን አባወራ በላይ የሚኖርበት ከርሳ ኮንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺህ አባወራ የሚኖርበት ነበረ።
ይህ ሁሉ ፈርሷለሁ የምትለኝ አሁን
የዛሬ ሁለት ዓመት ሙሉ ለሙሉ ወድሞ ምንም የሌላቸው ዜጎች፣ ምንም በቃ ኪራይም መክፈል ያቃታቸው አቅመ ደካሞች፣ ስራ የሌላቸው በልመና ላይ የተሰማሩ ዜጎች ወደ ልመና እንዲሰማሩ ነው ያደረጋቸው መንግስት። እነዛ ዜጎች አማራጭ ስለሌላቸው እዛው ሸራ ወጥረው እንደ ጎጆ እንደ መቀለስ አድርገው ነበረ። ዛሬ ከሌሊቱ 11 ሰዓት ላይ መጥተው በወታደር ከበው ዛሬ ህጻናቶች ታግተው ነው ያ ነገር የተከናወነው፣ ሙሉ ፈረሳ እንዲህ የተደረገው ማለት ነው።
ሌላው የአካባቢ ነዋሪና በደሉ ደርሶብኛል ያለ ሰውም ይህንን ይበልጥ ይዘረዝረዋል።
ቁጥራችን የጋራ ወዳ 3800፣ የግራር ሰፈር 1900፣ የማንጎ 760።
ይሄ ማለት ሀና ማርያም አካባቢ ያሉ ናቸው እነዚህ መንደሮች።
ሀና ማርያም አካባቢ በ2008 ያፈረሷቸው፣ አሁንም ድጋሚ እያፈረሷቸው ያሉት ማለት ነው።
ከፈረሱ በኋላ ለምንድን ነው እናንተ እዛው የሆናችሁት?
የት እንሄድ መለሳቸው? ምን ትሄጃለን?
ምን መፍትሄ እንዴት አልፈለጋችሁም ለማለት ነው?
መፍትሄ ያልሄድንበት ቦታ የለም።
የት ሄዳችሁ?
ደብዳቤ እጃችን ላይ ደርሷል። ለምሳሌ ፐብሊክ ሰርቪስ ያለ ማስጠንቀቂያ በህገ ወጥ መንገድ ነው የፈረሰባቸው ብሎ ደብዳቤ ሰጥቶናል። የአዲስ አበባ ከተማ ምክር ቤት የሚመለከተው አካል ነው መፍትሄ ይስጣቸው ብሎ ደብዳቤ ጽፎልናል። አሁን ትናንትና ሚያዝያ 3 ለዚያውም የእሱ የእነሱ የአዲስ አበባ ከተማ ምክር ቤት ጽፎልናል። ይሄ ሁሉ ደብዳቤ እጃችን ላይ ነው ያለው ያለምንም ማስጠንቀቂያ ለመፍረሱ።
ስሟን ልትነግረኝ ያልፈለገችና የሶስት ልጆች እናት ነኝ ያለችም ደርሶብኛል የምትለውን ችግር ታስረዳለች።
የኔ ብቻ አይደለም ባሽ የሚቆጠር ቤት ነው የፈረሰ። እኛ በቃ ምንለውን ጠፍቶብናል። ምንሄድበት ቦታም አጥተናል። በጣም ተቸግረናል።
መቼ ጀምሮ ነው እዚያ ቤት የሰራሽው አንቺ?
እኔ ከ95 ዓመተ ምህረት ጀምረው።
ባለ ትዳር ነሽ?
አዎ።
ልጆች አሉሽ?
አዎ።
ስንት ልጆች አሉሽ?
3 ልጆች።
ትምህርት ቤት ገብተዋል?
አዎ።
በዚህ ምክንያት የደረሰብሽን ችግር ካለ እስቲ ተናገሪ የራስሽን።
እኔ አሁን ለምሳሌ ስራ የለኝም የምኖርበት። እሱ ደግሞ የሚያገኘው ገቢ በፊት ቤት ነበረን፣ አሁን ተከራይተን ነው የምንኖረው። ልጆች እናስተምራለን። ገቢያችንና ኑሯችን አይመጣጠንም። በጣም ተቸግረናል።
ከሁለት ዓመታት በፊት ቤቷ በኃይል በፈረሰበት ወቅት የሆነውንና ከዚያ ወዲህም ያጋጠማትን ችግር እንደዚህ ትዘረዝራለች።
ቤቱ ሲፈርስ ባለቤትሽ ነበረ? ልጆች ነበሩ? እንዴት ነበረ? እስቲ ንገሪኝ።
ነበሩ፣ ልጆችም ነበረኝ፣ ባለቤትም ነበረ። እና አሁን በቃ ተከራይተን ነው የምንኖረው። ቤት ደግሞ ከ3000 በታች የለም። እኛ ደግሞ እሱን መከተል አልቻልንም። ቢያንስ አሁን እኔ ላይ ያለ የቤት ኪራይ የ6 ወር ነው። በየጊዜው እያገኘሁት ከስር መከፍለው እንጂ አንዴ መክፈል አልችልም። ምን መንግስት የለም። መንግስት ማለት ህዝብ ነበረ። ይሄ ግን አይታወቅም ኢትዮጵያ ውስጥ። እኛ በቃ ወይ ሌላ ሀገር የለንም የምንሄድበት። የተወለድነው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ መኖር አልቻልንም። ይሄንን ደግሞ የሚያቀልም ሰው የለም። ኢትዮጵያ ውስጥ መተካከብ የሚባል ወንድም ሂድ ሀገር የሚባል የለም። ያለውና ጉልበት ያለው ነው የሚኖረው።
ከዛሬ 2 ዓመት በፊት የአዲስ አበባ አስተዳደር ከንቲባ ጽህፈት ቤት ኃላፊ የነበሩት አቶ አሰግድ ጌታቸውን ቪኦኤ በዚህ ችግር ዙሪያ አናግሯቸው ነበረ። በወቅቱ በሰጡት መልስ መንግሥት በእርግጥ በችግር ምክንያት በሕገ ወጥ መንገድ መጠለያ የቀለሱትን ለይቶ መፍትሄ እንደሚሰጣቸው፣ አቅም ያላቸው ሕጋዊ መንገድን በመጠቀም ቤት ሊሰሩ ሲችሉ በሕገ ወጥ መንገድ በአንድ ወይም በሌላ በኩል የመሬት ወረራ የሚያካሂዱትን ግን መንግሥት እንደማይታገስ መግለጻቸው ይታወሳል። በአሁኑ ወቅት የተፈጠረውን ሁኔታ የአዲስ አበባ ከተማ አስተዳደር እንዴት እንደሚመለከተው ለመረዳት ያደረግነው ተደጋጋሚ ጥረት አልተሳካም። ምላሹን እንዳገኘን ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ ያደመጣችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል።
በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደውን ግድያ እንደዚሁም በቤንሻንጉል የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የምርመራ ውጤት ተጠያቂነትን ማረጋገጥ ነው ሲሉ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኛነት ጥያቄዎችም ትክክል አይደሉም ነው የሚሉት ኮሚሽነር አዲሱ። የኮሚሽነሩን መግለጫ የተከታተለው እስክንድር ፍሬው ነው፣ ተከታዩን ልኳል።
በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደውን ግድያ እንደዚሁም በቤንሻንጉል ጉሙዝ የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የምርመራው ውጤት ተጠያቂነትን ማረጋገጥ አለበት ሲሉ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኝነት ጥያቄዎችም ትክክል አይደሉም ባይ ናቸው ኮሚሽነሩ። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ለጋዜጠኞች የሰጡት መግለጫ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ የሰጡበት ነው። በሞያሌ ከተማና አካባቢው የቀጠለው አለመረጋጋትና የጠፋው የሰው ህይወት ደግሞ ከተነሱ ጥያቄዎች መካከል ይጠቀሳል። ከወራት በፊት የመከላከያ ሰራዊት አባላት በወሰዱት እርምጃ ንጹሐን ዜጎች ተገለዋል። ሰሞኑን የተፈጠረው ሁኔታም እንደዚሁ ለንጹሐን ዜጎች ህይወት መጥፋት ምክንያት ሆኗል። ስለዚሁ የተጠየቁት ኮሚሽነሩ ጉዳዩ እየተጣራ መሆኑን አብራርተዋል።
ጥቃት ተፈጽሟል እንደተባለው ትክክል ነው። ዜጎችም ተጎድተዋል። መርማሪዎቻችን በአሁኑ ሰዓት ከሳምንት በላይ እዛ ይገኛሉ። ሪፖርታቸውንም ይዘውልን ይመጣሉ። እንግዲህ ምናልባት ከምርመራ ውጤቱ በፊት ይሄ ነው የምለው ባይኖረኝም፣ ነገር ግን የምርመራው ሪፖርት ግን ተጠያቂነት ማረጋገጥ አለበት የሚለው የኮሚሽኑ እምነት ነው። ተጠያቂነት የምንለው የቃላት ጨዋታ አይደለም፣ ወይም ደግሞ ፖለቲካል ዲክሌሬሽን አይደለም፣ የፖለቲካ እወጃ አይደለም። ተጠያቂነት መረጋገጥ ለራሳችን እንደ አገር በሰላም እንድንኖር ፍትህን ያረጋገጠ ሰላም እንዲኖረን ከማድረግ አኳያ ትልቅ ሚና አለው የሚል ነው በእኛ እንደ ኮሚሽን የሚወሰደው።
የኮሚሽኑ መርማሪዎች የሚያጣሩት ቀደም ሲል በመከላከያ ሰራዊት አባላት የተፈጸመው እንግዲያ ጭምር መሆኑን ዶክተር አዲሱ በተለይ ለአሜሪካ ድምጽ አስረድተዋል።
የኮሚሽኑ መርማሪዎች ሁለቱንም ነው ያጣሩ ያሉት። የአንደኛውን እንግዲህ ድርጊት ያጣራን ባለንበት ሰዓት ላይ ነው ሁለተኛውን ድርጊት በዚያው ተከታትሎ የተከሰተው። ስለዚህ ሪፖርቶቹ ሁለቱም ተከታትለው እንዲመጡ በአሁኑ ሰዓት መርማሪዎቻችን እዛው ፊልድ ላይ ይገኛሉ። ጨርሶ ሲያመጡልን በቀጥታ ለምክር ቤትም የሚቀርብ ነው። ካልሆነ ደግሞ ኮሚሽኑ ይፋው የሆነ መግለጫ ይሰጥበታል።
ኮማንድ ፖስቱ ቀደም ሲል በሰጠው መግለጫ ላይ ያንን የፈጸሙ የመከላከያ ሰራዊት አባላት በቁጥጥር ስር መዋላቸውን፣ ትጥቅ መፍታታቸውን፣ ለፍርድም እንደሚቀርቡ ጠቅሶ ነበር። ይህ ከእናንተ ምርመራ ጋር እንዴት ነው የሚታረቀው? እንዴት ነው የምታስታረቁት ሁለት አካላት?
መንስኤውን መለየት መቻል አለብን። ድርጊቱ የፈጸሙት መከላከያ ሚኒስትር የራሱ የሆነ እርምጃ ወስደዋል። ያ ጥሩ ነው። ግን የዚሁ ድርጊት መሰረታዊ መንስኤ ምን ነበረ? አባባሽ ጉዳዮችስ ምን ነበሩ? የተጣውሰውስ የሰብአዊ መብት ጥሰት የትኛው ጥሰት ነው የሚሉ ዘገባ የግድ መሰራት አለበት። ምክንያቱም የኮሚሽኑ ምርመራ በስሜታዊነት ግብታዊነት ሶሻል ሚዲያ ላይ ስለተነገረ አንዱ ሚዲያ ላይ ስላራገበው ወይ ስለተናገረው አይደለም። ትክክለኛ የራሳችን የሆነ የምርመራ ስልትና ዘዴ ስላለን በሱ ተከትለን ነው ምርመራችን የምንሰራው እና መሰረታዊ መንስኤውን መለየት መቻል አለብን። የተጣሰውንም መብት መለየት መቻል ስላለብን ነው።
ሞያሌ ያልን እንጂ ዶክተር አዲሱ ባለፉት ሁለት ዓመታት በነበረው አለመረጋጋት በተለያዩ ቦታዎች የተፈጸሙ የሰብአዊ መብት ጥሰቶችም አሉ፣ ግድያዎችን ፈጸሙ ጨምሮ ክትትል ስናረቁ የተናል ሪፖርቶች አዘጋጅተናል የሚሉ ማብራሪያዎች ሰጥተዋል። ቀደም ሲል በትክክል አንድ ሁለት ሶስት ብለው እንደአይነት ሰዎች ተጠያቂ አድርገናል ብላችሁ የምትናገሩት አለ በኮሚሽኑ?
ለምሳሌ የጌዲዮ ዞን ሙሉ አስተዳደር ተጠያቂ ሆኗል። በአማራ ክልል ላይ አንዳንድ ቦታዎች ላይ ጥቃት የፈጸሙትንም ተጠያቂ ሆኗል። በኦሮሚያ ክልል ጥቃት የፈጸሙት ፖሊሶች ተጠያቂ እንዲሆኑ ተደርጓል። ይሄንን ተጠያቂነትን ከማረጋገጥ አኳያ እየተወሰደ ያለው እርምጃ ኮሚሽኑ በአዎንታዊ መልኩ ይረዳዋል። ነገር ግን ሙሉ በሙሉ ነው ወይ ተጠያቂ የተደረጉት የሚለው ግን የክትትል ሪፖርታችን ያንን አያሳይም። ስለዚህ በሚቀጥለው ክትትል ሪፖርታችን ተጠያቂ እንዲሆኑ ምክረ ሀሳብ ሰጥተናል እና ሆኖን ከሆነ ያንኑ ደግሞ በሚቀጥለው ሪፖርታችን እንመለከተዋለን ማለት ነው።
መቼ የሚቀርብ ነው ይሄ ሪፖርት? ገና እየተጠናቀረ ያለ ነው ወይስ አልቆ?
ያለቀ ሪፖርት አለን፣ ያላለቀ ሪፖርትም አለን። ምክንያቱም ክትትል ማለት አንድ ጊዜ ተከናውኖ የሚያበቃ አይደለም። በየጊዜው መከናወኑን መከታተል ያስፈልጋል።
በቤንሻንጉል ጉሙዝ ክልል ነዋሪ በነበሩ የአማራ ክልል ተወላጆች ላይ በተፈጸመው የሰብአዊ መብት ጥሰት በርካቶች ቀያቸውን ለቀው መሄዳቸው ከሰሞኑ ዘገባዎች አንዱ ነው። ቤት ንብረታቸውን ትተው በባህር ዳር ከተማ ተጠልለው የሚገኙት እነዚህ ተፈናቃዮች ጉዳይ በኮሚሽኑ እየተጣሩ ካሉት መካከል መሆኑን ዶክተር አዲሱ ጠቅሰዋል። በተለያዩ ማረሚያ ቤቶች የሚፈጸሙ ኢሰብአዊ አያያዞችና የማሰቃየት ተግባራትም ለኮሚሽነሩ በጥያቄነት ከተነሱት መካከል ነው። ከዚህ አንጻር በፍርድ ቤት ውሎች የቀረቡ አቤቱታዎችና ሌሎች መረጃዎች የአደባባይ ሚስጥር ሆነው ቆይተዋል። በቅርቡ የተለቀቁትን ጨምሮ ታዋቂ የፖለቲካ ሰዎች፣ ጋዜጠኞችና ሌሎች የቀድሞ ታሳሪዎች እነዚህን የማሰቃየት ተግባራት በተለያየ ጊዜ ለመገናኛ ብዙሃን ይፋ አድርገዋል። ኮሚሽኑ እነዚህን መረጃዎች እንዴት እንደሚመለከታቸው ማጣራትም እያካሄደ እንደሆነ ዶክተር አዲሱን ጠይቄያለሁ። ተከታዩን ነው የመለሱት።
ክትትል አንድ ጊዜ ብቻ የሚደረግ ሳይሆን አምና ክትትል ሪፖርት አዘጋጅተናል። ዘንድሮም ደግሞ የተፈጸመውን እንግዲህ ጨምረን የምናየው ይሆናል ማለት ነው።
የመጨረሻ ብዬ ነበር አንድ ቀደም ሲል የጥያቄና ምላሽ የሰጡበት ላንሳ። በማረሚያ ቤቶች ውስጥ የነበሩ ታዋቂ ፖለቲከኞች፣ ጋዜጠኞች በተለይ ከኢሰብአዊነት ከሞላበት አያያዝ ጋር በተያያዘ በተለያየ ጊዜ የሚሰጧቸው መግለጫዎች አሉ። በሚዲያ ቀርበው የሚናገሯቸው የማሰቃየት ተግባራትን ጨምሮ እነዛን እናንተ በተለያዩ መገናኛ ብዙሃን ስትከታተሉ በትክክል እነዚህ ነገሮች ተፈጽመዋል ወይ ብላችሁ እነዚህን አካላት ለማነጋገር የሞከራችሁባቸው አጋጣሚዎች፣ ሰዎችን ተጠያቂ ያደረጋችሁባቸው ሁኔታዎች አሉ ወይ? ዶክተር አዲሱ፣
አሁን ለምሳሌ ባደረግነው የክትትል ሪፖርታችን ላይ ኢሰብአዊ የሆነ አያያዝ ድርጊት የፈጸሙ አካላትን የክትትል ሪፖርታችን ውስጥ አካተናል። ኢሰብአዊ ድርጊት የምንለው በተለያየ መልኩ ይገለጻል። ከሚቀርቡ አገልግሎቶችም ጭምር ማለት ነው። ኢሰብአዊ ድርጊት ደግሞ በሕጋችን የተከለከለ ነው። የኛ የምርመራና የክትትል ሪፖርትም ተጠያቂነትን ሊያረጋግጥ በሚችል መልኩ ነው አሁን ለሕዝብ ተወካዮች ምክር ቤት ያቀረብነው። ምክንያቱም ማንም ከሕግ በላይ አይደለም። ማንኛውም አይነት እስረኛ የተለያየ ስያሜ ይሰጠው ሰብአዊ ክብሩን
በያዘ መልኩ ሊያዝ ይገባዋል ነው። ያ የሚለው ህገ መንግስታችን ነው። ያ የሚለው የሰብአዊ መብት ድንጋጌ ሰነዶቻችን ናቸው። ከዚህ ውጪ የተገኘ አካል ግን ተጠያቂ መሆን አለበት የሚል የኮሚሽኑ እምነት ነው።
መቼ የሚቀርብ ሪፖርት ነው? ያሁን የጠቀሱልኝ ሪፖርት ከዚህ በተለይ ከማሰቃየት ተግባር ጋር ከኢሰብአዊ አያያዝ ጋር በተያያዘ ያሉት
ቀኑ ይሄ ነው ማለት አልችልም። ምክንያቱም ምክር ቤት ነው የሚወስነው።
ለምክር ቤቱ ተልኳል።
ምክር ቤቱ ግን ቀኑ ወስነው በሚሰጠን ጊዜ እኛ ዝግጁ ነን እሱን ለማቅረብ ማለት ነው።
መቼ ነው የተጠናቀቀው ሪፖርት?
እንግዲህ የመጀመሪያው ዙር ሪፖርታችን ወደ ጥር አካባቢ አልቋል። ሁለተኛው ደግሞ ከዛ የጨመርነው ነገር አለ ወደ የካቲት አካባቢ ያለቃል። ስለዚህ እነዚህ ሪፖርቶች ሁሉንም ወደ ምክር ቤት እናቀርባቸዋለን ማለት ነው።
በኢትዮጵያ ሰብአዊ መብት ኮሚሽን ላይ ከሚቀርቡት ወቀሳዎች አንዱ ገለልተኛ አይደለም የሚለው ነው። ለመንግስት ይወግናል፣ በአገሪቱ የሚፈጸሙ የመብት ጥሰቶችንም አያጋልጥም በሚል በቅርቡ በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዘይድ ራአድ አልሁሴን በጉብኝታቸው ማጠቃለያ ባወጡት መግለጫ ተመሳሳይ ሐሳብ አንጸባርቀዋል። የኢትዮጵያ ሰብአዊ መብት ኮሚሽን ሙሉ በሙሉ ገለልተኛ እንዲሆን የበለጠ ጥረት መደረግ አለበት ነበር ያሉት። ይህንን አስተያየት በመጥቀስ ጭምር ስለ ገለልተኝነቱ የጠየኳቸው የዶክተር አዲሱ ምላሽ ተከታዩ ነው።
እነዚህ ሁሉ ስራዎች ተጠያቂነትን የሚያስከትል የህግ የበላይነት መረጋገጥን እውን የሚያደርግ ስራ እየሰራ ያለው ገለልተኛ በመሆኑ ነው። ገለልተኛ ባይሆን ኑሮ ተጠያቂ እያደረግናቸው ያለነው አካላት እኮ የመንግስት አካላት ናቸው፣ የጸጥታ አካላት እኮ ናቸው ተጠያቂ እያደረግናቸው ያለነው። ገለልተኛ ያልሆነ ተቋም ይህን ሊያደርግ ይችላል ወይ ነው ጥያቄ።
የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ምላሽ ከሰጡባቸው ጉዳዮች አንዱ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭትና ያንን ተከትሎ የመጣው የዜጎች መፈናቀል ነው። ኮሚሽኑ በጉዳዩ ላይ ያደረገውን ማጣራት ያጠናቀቀው ከወራት በፊት መሆኑን ነው ዶክተር አዲሱ የጠቀሱት። ሪፖርቱ ለህዝብ ተወካዮች ምክር ቤት የተላከውም ከሶስት ወራት በፊት መሆኑን ያመለከቱት ይህንኑ ሪፖርት ለምክር ቤቱ ለማቅረብ የሚያዝላቸውን ቀጠሮና የሚደረግላቸውን ጥሪ እየተጠባበቁ መሆኑንም አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አድማጮች፣ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላቸው ስርጭት መኖሩንም እና እንድታደምጡም እንጋብዛለን።
ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁን የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ29 ደቂቃ ነው።
አስተናጋጆቻችሁ ሰሎሞን አባትና
አዲሱ አበበ ነን። አሁን ከስልክ አስተያየቶቻችሁ ማለትም በስልክ ከላካችኋቸው አስተያየቶች ጥቂቱን እናዳምጥ።
ሰላም ቪዲዮዎች፣ እንደምን አረፈዳችሁ? አንድ አስተያየት ለመስጠት ፈልጌ ነው። በትላንትና ሁለት ጋዜጠኛ ጽዮን ከአቶ በቀለ ገርባ ጋር ያደረገችውን ውይይት የመጀመሪያውን ክፍል አዳምጫዋለሁ። ከቻላችሁ ሙሉን ፕሮግራም በአግባቡ እንድታስተላልፉልን በዚሁ አጋጣሚ መጠየቅ እፈልጋለሁ። ከዚሁ ጋር ተያይዞ የጋዜጠኛዋ አጠያየቅ ለአቶ በቀለ ገርባ ያቀረበችላቸው በግል ህይወታቸውን እና የፖለቲካ ህይወታቸውን የዳሰሰ ይመስለኛል። እጅግ በጣም ጥሩ የሆነ ፖለቲከኞችም ፖለቲካው በስተጀርባ ጥሩ ሆነ የግል ህይወት እንዳላቸው የሚያሳይና ሰው የሚሸጥ በጣም ቆንጆ ፕሮግራም ስለሆነ እንዲለመድ ለማለት ነው። በርቱ፣ እናመሰግናለን። ጽዮንንም በጣም አመሰግናለን።
አድማጮቻችን አስተያየት የላካችሁልን ማለት ነው፣ ሌሎቻችሁንም እናመሰግናለን። ግን አስተያየት መላካችሁን ቀጥሉ። በነጻው ስልካችን 2022059942 የውስጥ መስመር 14 እየደወላችሁ ላኩልን። በኢሜይልም መጠቀም ከፈለጋችሁ ሆርን አት ቪኦኤ ኒውስ ዳት ካም ነው።
የስርጭቱ ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዝ። አዲሱ ሙዚቃ
እንዴት ድንቅ ሀሳብ ነው!
ውብ የሆነ ሙዚቃ እንጋብዝ። በዚያ ላይ ማር እስከ ጧፍ ወይም ብራናይ በቴዲ አፍሮ ከምሽቱ 3 ሰዓት ከ33 ደቂቃ ሆነ። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። ተከታዩ ክፍለ ጊዜ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ ሴት አትሌቶች በቅዳሜው የናይጄሪያ 10 ኪሎ ሜትር የጎዳና ሩጫ ውድድርና በቻይናው ዓለም አቀፍ ማራቶን ድል ተጎናጽፈዋል። የእግር ኳስና የቡጢ ዜናዎችንም ይዘናል። አብራችሁን ቆዩ። በኦክፔክፔ ናይጄሪያ የ10 ኪሎ ሜትሩ የጎዳና ሩጫ የሴቶቹን ያሸነፈችው ኢትዮጵያዊት አትሌት ደራ ዲባ ናት። ደራ በአፍሪካው 5000 የነሐስ ሜዳሊያ ተሸላሚ ስትሆን በ10000ም ሻምፒዮን ናት። በቅርቡ ለመጀመሪያ ጊዜ በማራቶን ተሳትፋም 2:21:45 አስመዝግባለች። ቅዳሜ ዕለት ደግሞ በ10 ኪሎ ሜትሩ የጎዳና ሩጫ በ33 ደቂቃ ከ01 ሴኮንድ በአንደኝነት አጠናቃለች። ሳንድራ ፌሊክስ ቺቤቱይ ከኬንያ ሁለተኛ፣ ሌላይቱ ኬንያዊት ዳያና ኪፕዮኬ ሦስተኛ ሆነዋል። በዚህ ኬንያ፣ ኢትዮጵያ፣ ኤርትራ፣ ዩጋንዳ፣ ሞሮኮ፣ እስራኤል፣ ባህሬንና ናይጄሪያ በተሳተፉበት የኦክፔክፔ 10 ኪሎ ሜትር የጎዳና ሩጫ ውድድር በወንዶቹ ያሸነፈው ደግሞ አሌክስ ኪቤት ከኬንያ ነው። ኪቤት ቀድሞ በመሰናክል ሩጫ ኮከብ አትሌት ሲሆን በቅርቡም በግማሽ ማራቶን 59.06 በመግባት ተደንቋል። ቅዳሜ ዕለት ርቀቱን በ30.46 በአንደኝነት ያጠናቀቀውም ሌሎቹን ሁለት ያገሩ ልጆች ሲሞን ቼፕሮትንና ቲሞቲ ሮኖን አስከትሎ ነው። ሁሉም አትሌቶች በወቅቱ ይጥል የነበረውን ዝናብ ተቋቁመው ባስመዘገቧቸው ሰዓቶች ተደንቀዋል። ወደ ቻይናው ዳሊያ ዓለም አቀፍ ማራቶን ዜና እንለፍ። በመግቢያ ላይ እንደገለጽኩት እዚህም የሴቶቹን በድል ያጠናቀቀችው ኢትዮጵያዊት ናት። ሙሉ ሰቦቃ ትባላለች። የ33 ዓመት ዕድሜ ያላት ሙሉ በውድድሩ መሃል ከባድ የሆድ ህመም ደርሶባት ያን ተቋቁማ ነው በድል ያጠናቀቀችው። 2:21.56 ነው ጊዜዋም። የኮርሱ ሁለተኛው ፈጣን ጊዜ ተብሎ ተመዝግቦላታል። ከ34ኛው ኪሎ ሜትር በኋላ ሙሉ ሰቦቃ ሁለት ጊዜ በህመሙ ምክንያት ቆም ብላ ታይታለች። ያም የገባችበትን ጊዜ እንዳዘገየባት ታውቋል። ሁለተኛና ሶስተኛ የወጡት የኬንያ አትሌቶች ሆነዋል። የወንዶቹን ኤድዊን ኪቤት ኮች ከኬንያ በአንደኝነት ጨርሷል። 2:08.17 ነው የ30 ዓመት ዕድሜ ያለው ኬንያዊ ያስመዘገበው ሰዓት። የቻይናውን ዳሊያ ዓለም አቀፍ ማራቶን ትላንት አሸንፈው በፖዲየሙ ላይ የታዩት ሦስቱም ኬንያውያን መሆናቸው አሰልጣኛቸውን አስደስቷል። አድማጮች፣ እኔን በዚሁ ላብቃና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። አጠር ያሉ የአትሌቲክስ የእግር ኳስና የቡጢ ስፖርት ዜናዎችን ይዟል ገዛኸኝ።
ኢትዮጵያ ንግድ ባንክ የተመሠረተበትን 75ኛ ዓመት ለማክበር ከተመረጡ መርሃ ግብሮች አንዱ የአትሌቲክስ የጎዳና ሩጫ ሲሆን ትናንት በአዲስ አበባ በድምቀትና በጠንካራ የመሸናነፍ ፉክክር ተጠናቋል። ባንኩ ከታላቁ ሩጫ በኢትዮጵያ ጋር በመተባበር ባዘጋጀው የጎዳና ሩጫ ላይ የባንኩ የዕድሜ ኩያ የሆኑ 75ኛ ዓመት ልደታቸውን ያከበሩ አዛውንቶችም የተሳተፉበት የ500 ሜትር ውድድር እንዲሁም ለሕፃናትና ለባንኩ ቤተሰቦችም ተመሳሳይ የውድድር መድረክ ተዘጋጅቶ ዘና ብለው ሰንበቱን አሳልፈዋል። ቀደም ሲል በሐዋሳ፣ በመቀሌና በባህር ዳር ከተሞች የበዓል ዋዜማ አትሌቲክስ ውድድሮችም ተካሂደዋል። እዚህ አዲስ አበባ ላይ መነሻና መድረሻውን መስቀል አደባባይ አድርጎ በተከወነ የ7.5 ኪሎ ሜትር የጎዳና ሩጫ በሴቶች አትሌት ፀሐይ ገመቹ፣ የወንዶቹን ደግሞ አትሌት ጥላሁን ኃይሌ በአንደኝነት አሸንፈው እያንዳንዳቸው የ75,000 ብር ሽልማቱን ወስደዋል። ሁለተኛና ሶስተኛ ያወጡትም የ40ና 20,000 ብር ሽልማቶች አግኝተዋል። ከአራተኛ እስከ አስረኛ ያወጡትም እንደየደረጃቸው የገንዘብ ሽልማቱ ተቋዳሽ ሆነዋል። በኢትዮጵያ አጠቃላይ ስፖርት እድገት ጉልህ ድርሻ ያለው የኢትዮጵያ ንግድ ባንክ የእግር ኳስና የአትሌቲክስ ስፖርት ክለቦች ያሉት ሲሆን በተለይም በአትሌቲክሱ ዘርፍ በኦሎምፒክና በተለያዩ ዓለም አቀፍ የውድድር መድረኮች የሀገር ስም በበጎ ያስጠሩ ታላላቅ አትሌቶችን ያፈራ ተቋም ነው። ከአትሌቲክስ ወደ እግር ኳስ ነክ ዜና ስናመራ ባሳለፍነው ሳምንት መጀመሪያና አጋማሽ ላይ የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ እግር ኳስ ዳኞችና የታዛቢዎች ሙያ ማህበር አስቸኳይ ጠቅላላ ስብሰባ በመጥራት በእግር ኳስ ዳኞች ላይ የደረሰውን ተደጋጋሚ ድብደባና ጉዳት አስመልክተው ተወያይተዋል። ፌዴሬሽኑና ክለቦችም በዳኞች መደብደብ የተሰማቸውን ሐዘን በመግለጽ የሙያ ማህበራቱ ያሳለፉትን የአቋም መግለጫ በጥልቀት ተመልክተው በመፍትሄዎቻቸውም ተስማምተዋል። ዳኞችና የታዛቢ ማህበሩ ካቀረቧቸው ጥያቄዎች አብዛኛዎቹን በመቀበል ለማሻሻል የኢትዮጵያ እግር ኳስ ፌዴሬሽን ቃል ገብቷል። ዳኞችና ታዛቢዎች በሚያጫውቱባቸው ሜዳዎች ለደህንነታቸው በቂ ጥበቃ እንደሚደረግላቸው፣ ከ2011 የውድድር ዘመን ጀምሮም የህይወት ዋስትና እንደሚገባላቸው፣ ጉዳት የደረሰባቸውን ዳኞች የሕክምና ወጪ ሙሉ በሙሉ እንደሚሸፈንና ሌሎችም የዳኞች ጥያቄዎች ከፌዴሬሽኑ በጎ ምላሽ ተሰጥቶባቸዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁኔይድ ድንባሻ በጋራ ስብሰባው ላይ የሚከተለውን ተናግረዋል።
የወልዲያ ስፖርት ክለብ ያወጣውን የሕክምና ወጪ እንዲሁም ወደፊት በሐኪም ወደ ውጭ ሄዶ እንዲታከም ሲገለጽ በሐኪሞች ማለት ነው። ይህ በእንዲህ እንዳለ በረዳት ዳኛው ላይ የደረሰው ጉዳት ከፍ ያለ በመሆኑ ፌዴሬሽኑ የበኩሉ ማድረግ ስላለበት ለተጨማሪ ድጋፍ እንዲሆነው ብር 100,000 ብር እንዲሰጠው ወስኗል። ከ2011 ዓ.ም ጀምሮ በማንኛውም ሜዳ ላይ ተመልካቹ ከተጫዋቾችና ከዳኞች የሚለይ አጥር ባሌለባቸው ውድድሮች እንዳይካሄዱ ይደረጋል።
ችግሩ የአንድ ወገን ብቻ ሳይሆን የሁሉም ባለድርሻ አካላት ኃላፊነት መሆኑን የገለጸው የዳኞችና ታዛቢዎች ሙያ ማህበር ሰብሳቢ አቶ ግዛው ታገል በበኩሉ አስተያየቱን እንዲህ አሰምቷል።
ግንቦት 3 2010 ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን የውድድር ፕሮግራም ወጥቶ በማንኛውም ውድድር የሚሰጡ አሳይመንቶች ዳኞችም ሆነ ታዛቢዎቻችን ከሞላ ጎደል ሀሳባችን የተመለሱ ስለሆነ ይህንን ማህበሩ በጥልቅ ገምግሞ ያረጋገጠ ስለሆነ ወደ ውድድር እንመለሳለን ላለው
የጋራ ችግሮችን በጠረጴዛ ዙሪያ ተወያይቶና ተደማምጦ መፍትሄ የተገኘበት የኢትዮጵያ ፕሪምየር ሊግ 23ኛ ሳምንት ጨዋታዎችም ከዛሬ ጀምሮ በአዲስ አበባ፣ በአዳማና በሽሬ ስቴዲየሞች እንደሚቀጥሉ ታውቋል። በመጨረሻም ማጠር ያለ አስደሳች የቦክስ ስፖርት ዜና ይዣለሁ። ሁለት ኢትዮጵያውያን ወጣቶች ወንድና ሴት ናቸው። ባለፈው ሳምንት ሞሮኮ ውስጥ በተካሄደ የአፍሪካ ወጣቶች የቦክስ ሻምፒዮና በየምድባቸው አሸንፈው የወርቅ ሜዳሊያ ተሸላሚ ሆነዋል። በ49 ኪሎ ግራም ካታጎሪ የቱኒዚያ ተጋጣሚውን በሰፊ የነጥብ ልዩነት ያሸነፈው እንደሻው አየለ ሲሆን፣ በሴቶች 48 ኪሎ ግራም ካታጎሪ ደግሞ ሃና ደረጀ የአልጄሪያ ተጋጣሚዋን አሸንፋ ነው የወርቅ ሜዳሊያ ያገኘችው። እነዚሁ የቀላል ሚዛን ቦክስ ተወዳዳሪዎች እንደሻውና ሃና ቀደም ሲል ሁለት ሁለት ማጣሪያዎችን በማሸነፍ ለፍጻሜ መድረሳቸው ታውቋል። ሃናና እንደሻው በቅርቡ በሚደረገው የዓለም ወጣቶች ሻምፒዮና ላይ እንደሚሳተፉ ከስፍራው የደረሰው ዜና አመልክቷል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ፣ በዚሁ እናጠናቅቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ጽዮን ገዛኸኝ፣ ጽዮን መስቀልና ሰሎሞን ክፍሌን እናመሰግናለን ለስፖርት ዘገባዎች። አሁን ወደ ተከታዩ ቅንብራችን እናልፋለን። አፍሪካ ነክ ርዕሶች በአዳነች ፍስሐዬ።
የዓለም ባንኩ ዓለም አቀፍ ፋይናንሻል ኮርፖሬሽን በአፍሪቃ በዕድሜ ርዝመትና በግዙፍነት ከሚታወቁት በሰሜን ምዕራብ ኬንያ ከሚገኙት የስደተኞች መጠለያ ሰፈር ጥናት አካሂዷል። በስደተኞቹ ሰፈሮች የንግድ ልውውጥ የተስፋፋ መሆኑንም ጥናቱ ጠቁሟል። በተንቀሳቃሽ ወይም ሞባይል ስልክ የሚካሄድ የባንክ ሥራ እና የኢነርጂ ዘርፍን የመሳሰሉት ሰፊ ዕድል እንዳላቸውም ጥናቱ ያመለክታል ብላለች አዳነች።
በካኩና የስደተኞች ሰፈሮች ያሉ ስደተኞች 2000 የሚሆኑ አነስተኛ ይዘት ያላቸው የንግድ ሥራዎችን ያንቀሳቅሳሉ። ከዋይፋይ አንስቶ የታሸጉ ምግቦችን እስከ ማቅረብ ድረስ ይሄዳሉ። ከእነሱም መካከል አቶ መስፍን ጌታሆን የተባሉ ኢትዮጵያዊ ስደተኛ በስዋሂሊኛ እንዲህ ይላሉ።
እዚህ ስመጣ ምንም ነገር አልነበረኝም። ስለሆነም ከምንም ተነስቼ ነው የንግዱን ስራ የጀመርኩት። ሰው ቤት ተቀጥሬ ለመስራት ስራ አስፈልግ ነበር። አሁን ግን ይኸው እዚህ ደረጃ ላይ ነኝ።
ዓለም አቀፍ ፋይናንሻል ኮርፖሬሽን የተባለው የዓለም ባንክ ቡድን ካኩማ የስደተኞች ሰፈር ሰፊ ኦፊሴላዊ ያልሆነ ኢኮኖሚ ምንጭ ያለው ቦታ እንደሆነ ገልጿል። የግል መዋለ ንዋይ አፍሳሾች እድሉን እንዲጠቀሙበትም ጥሪ አቅርቧል። በዓለም አቀፍ የፋይናንስ ኮርፖሬሽን የሚሰሩት ማይክል ቦትዛንግ ያብራራሉ።
አሁን የግል ዘርፍ ዓላማ ገንዘብ ማግኘት ነው። በዛው ልክ ደግሞ ለአስተናጋጁ ሕዝብና ለስደተኞች የሥራ ዕድል ያስገኛሉ። የተሻለና ዘላቂነት ያለው አገልግሎት ሊያስገኙ ይችላሉ። በ60 ዓመታቱ የዓለም አቀፍ የፋይናንስ ኮርፖሬሽን ተመክሮ መሠረት የተገነዘብነው ነገር ይህ ነው። የአካባቢ የኢኮኖሚ እድገትንም ያመጣል።
የ26 ዓመት ዕድሜ ያለው የስደተኞች ሰፈርና ጎረቤት የሆነችው ካኩማ ከተማ በ56 ሚሊዮን ዶላር የሚለካ ኢኮኖሚ ያላቸው፣ የሕዝቡ ብዛትም በትልቅነት የሀገሪቱን አስረኛ ከተማን ያክላሉ። ቤንጃሚን ኤካል ኢኩዋም ካኩማ ፔና የተባለው መጽሕፍት ቤት ባለቤት ናቸው።
ከንግዳችን 70% የሚሆነው የሚገኘው ከስደተኞቹ ሰፈር ነው። በተለይም በዚህ አካባቢ ያሉት መንግስታዊ ያልሆኑ ድርጅቶች ናቸው የሚገዙት።
ካለፉት 5 ዓመታት ወዲህ የስደተኞቹ ሰፈር የህዝብ ብዛት ከእጥፍ በላይ ጨምሯል። ስደተኞቹ ከ18 ሀገሮች የሄዱ ናቸው። አዲሶቹ በአብዛኛው ከደቡብ ሱዳን የተሰደዱ ናቸው። ሱክሩ ኮንዚጎሉ በካኩማ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ኃላፊ ናቸው።
ስደተኞቹ በሰብአዊ ረድኤት ብቻ የሚተማመኑ ናቸው ወይ የሚል ጥያቄ ሲቀርብ ቆይቷል። ዓለም አቀፍ የፋይናንስ ኮርፖሬሽን ጥናት ግን በስደተኞቹ ሰፈሮች ላይ ያለው የኢኮኖሚ ይዘት የሰብአዊ ረድኤት ድርጅቶች ከሚያቀርቡት በላይ መሆኑን አሳይቷል።
ሐሰን መሐመድ አዳን የተባሉ ሶማሊ ስደተኛ የንግድ መደብሩን የጀመሩት ከዘመዶቻቸው ገንዘብ ተበድረው መሆኑን ገልጸዋል። ይሁንና ስደተኞች ሕጋዊ በሆነ መንገድ ንብረት እንዳይኖራቸውና ንብረት እንዳያከራዩ የሚያግድ ሕግ አለ። እንደ ልባቸው ከአንድ ቦታ ወደ ሌላ መንቀሳቀስ አይችሉም። የንግድ ተቋሞችን የማስፋትም ሆነ ከኬንያውያን ጋር ተባብረው ንግድ መክፈት አይችሉም። ነጋዴው ሶማሊው ስደተኛ ሐሰን መሐመድ አዳን ታዲያ ሰነድ ያስፈልገናል ይላሉ።
ስለሆነም ሕጋዊ ሰነድ ያስፈልገናል። ንግድ ለመጀመር ገንዘብ ስለሚጠይቅ ረዳት እንዲኖረን ግድ ይላል።
ኬንያ በስደተኞች ላይ የምታደርገው ገደብ ላይለወጥ ይችላል። ነገር ግን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ይህን ሁኔታ ለመለወጥ እየተንቀሳቀሰ ነው። ስደተኞቹ ከረድኤት ጠባቂነት እንዲወጡ የግል ባለሀብቶች መዋለ ንዋይ የሚያፈሱበት መንገድ መፈለጉ ጠቃሚ እንደሚሆን ዓለም አቀፍ የፋይናንስ ኮርፖሬሽን አስገንዝቧል። አድማጮች፣ በኬንያ የስደተኞች ሰፈር ስላለው የኢኮኖሚ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዳናችን እናመሰግናለን። ተከታዩ ጤና ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ እዚሁ አጠገብ አለ።
ኢቦላ እንቀጥላለን። አሁን ኢቦላ ማገርሸቱን ኮንጎ ዲሞክራሲያዊት ሪፐብሊክ ባለፈው ሳምንት ውስጥ ይፋ አድርጋለች። አዲሱ በዛሬው ምሽትም የዜና ወጃችን ወቅት አቅርበነዋል ይህንኑ ታሪክ። ኢቦላ በተከሰተባት በኢኳቶር ክፍለ ሀገር ቢኮሮ አካባቢ እስካሁን 19 ሰው መሞቱ ተገልጿል። የዓለሙ የጤና ድርጅት ለኮንጎ የ1 ሚሊዮን ዶላር አጣዳፊ ድጎማ ባለፈው ሳምንት መልቀቁንም አስታውቋል። የዓለም የጤና ድርጅት ቃል አቀባይ ታሪክ ያሴሬቪች
We already have people who are on the ground. Again, the Democratic Republic of Congo has experience.
ሰዎቻችንን ወደዚያው ልከናል። ዲሞክራሲያዊት ኮንጎ ሪፐብሊክ ከኢቦላ ቫይረስ ጋራ እንደገና ተጋፍጣለች። ስለሆነም የአገሩ የጤና ባለሙያዎች ከዓለም የጤና ድርጅት ከድንበር የለሽ ሐኪሞችና ሌሎችም ድርጅቶች ባለሙያዎች ጋር ሆነው ይሰራሉ። ወደ ቢኮሮ አካባቢም ፈጥነው ሊሰማሩ የሚችሉበት ሁኔታ ይመቻቻል።
19ኙ ሰዎች በሞቱበት ተመሳሳይ የትኩሳትና የደም መፍሰስ ህመም የተያዙት 39 ሰዎች እንደነበሩ ተገልጿል። ባለፈው ዓመትም እዚያው ኮንጎ ውስጥ ሊካቲ በሚባል አካባቢ ለኢቦላ ቫይረስ መጋለጣቸው ከተነገረ 8 ሰዎች 4ቱ መሞታቸው ተገልጿል። ኢቦላ መኖሩ የታወቀው የዛሬ 42 ዓመት ሲሆን ከዚያን ጊዜ አንስቶ 8 ወረርሽኞች ተከስተዋል። ግዙፍ የሚባሉ በሺዎች የሚቆጠሩ ሰዎች ሞተዋል። በአውሮፓ የዘመን አቆጣጠር ከ2014 እስከ 2016 ዓመተ ምህረት በነበሩት 2 ዓመታት ውስጥ ከአራት ዓመት በፊት በተከሰተው ማለት ነው ምዕራብ በአፍሪካ ውስጥ የታየው ኢቦላ ለ11,000 ሰው ህልፈት ምክንያት ሆኗል። 3 ሀገሮችን አዳርሷል። ምንም እንኳ በሙከራ ላይ ያለ አንድ አዲስ ክትባት ፍቱን ነው እየተባለ ቢሆንም አቅርቦቱ ግን እጅግ ውሱን መሆኑ ተነግሯል። ሬቢስ እየተባለ የሚጠራውን የውሻ በሽታ በመጪዎቹ 12 ዓመታት ውስጥ ከዓለም ለማጥፋት የተጀመረው እንቅስቃሴ የሆነ የክትባት ዘመቻ ሰሞኑን ደቡባዊ ማላዊ ውስጥ ተጀምሯል። ሚሽን ሬቢስ ወይም ተልእኮ ሬቢስ የሚባለው የእንግሊዝ ግብረሰናይ ድርጅት አንድ የእንስሳት ሐኪሞች ያሉበትን ቡድን ወደ ማላዊ ልኳል። በሬቢስ ወይም በውሻ በሽታ ምክንያት የሚሞቱ ሕፃናት ቁጥር ማላዊ በዓለም ቀዳሚውን ስፍራ ይዛ የቆየች ቢሆንም ባለፉት 3 ዓመታት ውስጥ ሲካሄዱ የቆዩት የክትባት ዘመቻዎች ያንን ቁጥር በከፍተኛ መጠን እንዲቀንስ ማድረጋቸው የተገለጸ ሲሆን በሦስቱ ዓመታት ውስጥ 250,000 የሚሆኑ ውሾች በመላ ሀገሪቱ ተከትበዋል። ባለፈው ዓመት ዋና ከተማይቱ ብላንታየር ውስጥ በሬቢስ ምክንያት የሞተው ሰው አንድ ብቻ መሆኑን የሚሽን ሬቢስ የማላዊ ዳይሬክተር ዳግማር ሜየር ገልጸዋል። ሚሽን ሬቢስ እንዲህ ግዙፍ እንቅስቃሴ ወደ ማድረግ የገባው የዛሬ 6 ዓመት በሦስት ወር ጊዜ ውስጥ ደቡብ ማላዊ ውስጥ በሚገኝ አንድ ሆስፒታል ብቻ 5 ልጆች በሬቢስ ምክንያት መሞታቸው ከተነገረ በኋላ ነው። ይህ ቁጥር በመላ አፍሪካ በአንድ ሆስፒታል ውስጥ ሲከሰት የመጀመሪያው ብቸኛውና ትልቁም እንደሆነ ተነግሯል። የሚሽን ሬቢስ የትምህርት ባለሙያ ኤሉቢ ምቦይጁ ከቺቼዋ አካባቢ ለቪኦኤ በሰጡት ቃል ትኩረት የሚሰጡት ለሕፃናትና ለታዳጊ ልጆች መሆኑን ገልጸዋል። ሕፃናት ላይ የምናተኩረው በበዛው ጊዜ ከውሾች ጋር የበለጠ ቅርርብ ያላቸው እነርሱ በመሆናቸው ነው። ብዙ ጊዜ ደግሞ ውሻ ከነከሳቸው ምን ማድረግ እንዳለባቸው ሕፃናቱ አያውቁምና ብለዋል። ሚሽን ሬቢስ በሚሰጠው ትምህርት ከአንድ ሚሊዮን በላይ ተማሪዎችና አስተማሪዎቻቸው መጠቀማቸውን የናማ ሊሙዌ አንደኛ ደረጃ ትምህርት ቤት ዳይሬክተር ግሬስ ካፔዋ ተናግረዋል። የመጨረሻው የክትባት ዘመቻ የተጀመረው ሚያዝያ ውስጥ ሲሆን ውሾች እንዳይራቡ ለማድረግ የሕክምና ስራዎች እየተከናወኑ መሆኑም ተገልጿል። ይህ ሲደረግ ግን በቅድሚያ የባለቤቶቻቸው ፍቃድ ይጠየቃል። ሚሽን ሬቢስ በመላ ሀገሪቱ ካሉ ውሾች 70% የመከተብ ግብ ይዟል። ወባን ከምድረ ኢትዮጵያ በመጪዎቹ 12 ዓመታት ውስጥ ጨርሶ ለማጥፋት የተያዘን እቅድ ለማሳካት እየሰራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ወይዘሮ ሕይወት ሰሎሞን ለቪኦኤ የሰጡትን ቃል ጠቅሰን ቀደም ሲል ዘግበናል። ከወይዘሮ ሕይወት ጋር ቃለ ምልልስ ባደረግንበት ወቅት ባለፉት 14 ዓመታት ውስጥ በየትኛውም የኢትዮጵያ ክፍል ወባ ወረርሽኝ በሚባል ደረጃ ለመከሰቱን ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠን በተለይ ባለፉት 6 ዓመታት ውስጥ በ84% መቀነስ መቻሏንና በወባ የመያዝ መጠንን ደግሞ በግማሽ መቁረጧን ገልጸዋል። ከወይዘሮ ሕይወት ሰሎሞን ጋር ያደረግነው ቃለ ምልልስ ባለፈው ሳምንት በሰበር ዜና ምክንያት ተቋርጦ ነበር። ዛሬ ይቀጥላሉ። መድኃኒት በጥሩ ሁኔታ ይገኛል። አሁን ለሰው የቴክኒክ ድጋፍ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ። ለህብረተሰቡ
ምርመራና ሕክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠን ያለው እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑት ግብአቶች በሱ ገዝቶ ማሟላት ማሰራጨት ኃላፊነትን ጭምር አለብን። እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ሕክምና ዙሪያ አስፈላጊ የሆነ የክህሎት ድጋፍ ይሰጣል። ወይም ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ ነው የሚደረገው። ሲባል እንግዲህ ከጤና ኬላ ጀምሮ የጤና ኤክስቴንሽን ሰራተኞች ወባን ለመመርመርና ለማከም አስፈላጊ ግብአቶች ባሉበት ጤና ኬላ ላይ እንዲሟላላቸው ይደረጋል። ይህን አገልግሎት የጤና ኤክስቴንሽን ፕሮግራም በኩል ይፈጸማል። ከጤና ኬላ በላይ ያሉት ተቋማት እንደ ጤና ጣቢያ እና ሆስፒታሎች ባለውም በተመሳሳይ በላቦራቶሪ የተደገፈ የወባ ምርመራ ተደርጎ አስፈላጊ የሆነ የወባ መድኃኒቶች አሉ። ያው ሳይቆራረጥ ሁሉም አይነት የወባ ግብአቶች ለሁሉም ተቋማት በየጊዜው እንዲዳረስ ይደረጋል። በዚህ ዙሪያ ምንም ክፍተት የለም። ለህዝቡ በጣም በተደራሽነትን በማሻሻል ያው እንግዲህ የጤና ኬላዎቻችንን ስናይ በጣም ለኮሚኒቲ ቅርብ በሆነ አገልግሎትም የተደራሽነት አንጻር በጥሩ ሁኔታ ነው የወባ ምርመራና ሕክምና እየተሰጠ ያለ። እንግዲህ ምናልባትም ምርመራና ሕክምናው ከመስፋፋቱም ጋር ተያይዞ የሞት ቁጥሩም አሁን በከፍተኛ ሁኔታ እንዲቀንስም የሆነው በቀላሉ አገልግሎትን የሚያገኝበት አግባብ ስለተፈጠረ የወባ ምልክቶች የሚኖሩበት ጊዜ ያው ጥሩ የሆነ የግንዛቤ ደረጃም ላይ ህብረተሰቡ የደረሰበት ሁኔታ ስላለ በአፋጣኝ ምርመራና ሕክምና ለማግኘት ቅርብ ነው። እነዚህ ጤና ተቋማት ሁሌም ክፍት ናቸው። አገልግሎት
ሁሌም ክፍት ናቸው ሲሉ ለምሳሌ አንድ ሰው ወባ ሊሆን ይችላል የያዘው ተብሎ በተጠረጠረ ጊዜ በምን ያህል ጊዜ ውስጥ ምርመራ ማድረግ ይችላል? በምን ያህል ጊዜ ውስጥ ህክምና ማግኘት ይችላል?
ለዚህ ምንም የሚቀርብ ቅድመ ሁኔታ የለም። ወባ በሽታ ምልክቶች እንደታዩ ወደ አቅራቢያው ባለው የጤና ተቋም በመሄድ አስፈላጊውን ምርመራና ህክምና ማድረግ ይችላል።
ምን ማለት ፈልጌ ነው? አሁን ያለው ቅርበት ለሰው ማለቴ ነው ምን ያህል ጊዜ ይፈጅበታል? አንድ ሰው ወባ ይዞኛል ብሎ ከጠረጠረ በኋላ ምርመራ ለማድረግና ህክምና ለማግኘት ግፋ ቢል ምን ያህል ጊዜ ይፈጅበታል? ቢያንስ በምን ያህል ጊዜ ማግኘት ይችላል ያንን ምርመራ? አሁን ባላችሁ አቅም?
አሁን ባለው አቅም እንግዲህ የጤና ተቋማትን ቁጥር ጨምሯል ማለት አሁን ቢያንስ በየቀበሌው የጤና ኬላዎች አሉ። እነዚህ ጤና ኬላዎች ደግሞ ከርቀት አንጻር በምናይበት ጊዜ ለህብረተሰቡ ከመኖሪያ አካባቢ ብዙም ሩቅ አይደሉም። ያን ያህል ጉዞ የሚያጠፋው ብዙ እንትን አይደለም። በቀናት የሚፈዙ ነገሮች አይደሉም። በሰዓታት ውስጥ ሂዶ አገልግሎት ማግኘት ይችላል።
ወባን አንዲት ሀገር ብቻዋን ልታጠፋ ትችላለች?
ወባን ማጥፋት የአንድ ሀገር ብቻ ኃላፊነት ሊሆን አይችልም። ደግሞ ከዓለም ወባን ለማጥፋት በሚደረገው እንቅስቃሴ ሀገራት የራሳቸውን አስተዋጽኦ ማድረግ አለባቸው። ምክንያቱም ወባን በማጥፋት እንቅስቃሴ ውስጥ ያው አሁን ባለው ሁኔታ ከፍተኛ የሆነ የህብረተሰቡ ሙቭመንት አለ። በዚህ በሚሆንበት ጊዜ ሁሉ ሰው አስፈላጊ የሆነ የምርመራ እንዲሁም ደግሞ ወባን ዙሪያ ያሉ አገልግሎቶች በበቂ ሁኔታ ከሌሉ ያው ወባን ከሀገርም ከዓለም ማጥፋት አስቸጋሪ ነው የሚሆነው። በዛም ነው ከሀገራት በተቀናጀ መልኩ ወባን ለማጥፋት እንዲሰሩ ይህን ደግሞ የጋራ እቅድ በማድረግ የዓለም ጤና ድርጅትም እንዲሁም ደግሞ ሮል ባክ ማሌሪያም እዚህ ላይ በስፋት እየሰሩ ነው ያሉት። የጊዜ ገደም በማስቀመጥ ሁሉም ሀገራት ኮሚቴ ሆነው ወደዚህ የታሰብነትን ታርጌት ለመንፋት የሚንቀሳቀሱ ይፈጥራል።
ወይዘሮ ህይወት፣ ትልቁ ስጋት በዓለም ዙሪያ መድኃኒት እየለመደ የወባ ተውሳክ እየተስፋፋ መሄድ፣ መድኃኒቶቹ እየተዳከሙ መሄድ የራሳቸው ነው እና ይሄ ስጋትስ ምን ያህል የሰፋ ነው ኢትዮጵያ ውስጥ ወይስ ምን ያህል ጠባብ ነው?
ምናልባት ከመድኃኒት መላመድ ጋር የመሳሰሉትን በምናይበት ጊዜ የዓለም ጤና ድርጅትም ሪከመንድ የሚያደርገው ሀገራት የሚጠቀሙበትን የወባ መድኃኒቶች በየጊዜው መፈተሽ አለባቸው። ቢያንስ በየሁለት ዓመቱ የተፈተሸ ጥኑነቱ መታወቅ አለበት የሚል ነው። ወደ እኛ ጋር ስንመጣ ይህን እየተተገበረ ያለው የምንጠቀምባቸው ሁሉንም አንቲ ማሌሪያ ድራጎች ክቱን ናቸው ወይ የሚለው ጥናት ይሰራል። በዛ መሰረት እንግዲህ አሁን ባለው ሁኔታ ያሉን ሁሉ መድኃኒቶች የምንጠቀምባቸው ክቱንነታቸው አስተማማኝ ነው። ከ98% በላይ ኢፊካሽት ናቸው። ብዙ ችግር አይደለም። ነገር ግን
ውጤታማ ናቸው
ሄድ በተለይ ደግሞ ያ የተለያዩ መድኃኒቶችም በተለያየ መንገድ ወደ ሀገራት የሚያስገቡ የቁጥጥር ስርዓታቸው በተወሰነ መልኩ የላላ እንዲሁም ደግሞ ሀገር አቀፍ የወባ ፕሮግራሙ የሆነ ጠንካራ የሆነ የመድኃኒት አጠቃቀም ፖሊሲ የሌለበት ወይም ደግሞ የተወሰኑ ክፍተቶች ባለባቸው ችግሩ ጎልቶ ይታያል። በተለይም ደግሞ እነዚህ የኤዥያ ሀገራት አካባቢ መድኃኒቶችን አልሲፈራም ለሚባለው ዝርያ ሞኖቴራፒ የመጠቀም ነገር አለ። ከዛ ጋር በተያያዘ አሁን እንግዲህ እሱ ነው የሚባለው የመድኃኒት ላይ ያው የመላመድ የመሳሰሉት ነገሮች ችግሮች አሉ። ዞሮ ዞሮ ከስታንዳርዳቸው በታች የሆኑ መድኃኒቶች እንዲሁም ደግሞ በሞኖቴራፒ የዓለም ጤና ድርጅት እንደዚህ ካስቀመጠው የወባ መድኃኒት ፖሊሲ እንትን ሲሉ ለእንደዚህ አይነት ችግሮች እንደሚጋለጡ ነው። ሞኖቴራፒ ማለት አንድ አይነት ብቻ አንድ ወጥነት ያለውን መድኃኒት አሁን ለምሳሌ በተለምዶ በብራንድ ስሙ አርሰን ወይም ደግሞ አርሲሜት ሊንፋንትሪ የሚባለው መድኃኒት በምናይበት ጊዜ የሁለት መድኃኒቶች ጥምረት ነው፣
ውህድ ነው።
ይህ እንግዲህ ሬዚስታንስ በቀላሉ እንዳይፈጠር ያግዛል። የተሻለ ውጤትም አለው ሕክምና ላይ በሚሰጥበት ጊዜ።
ለመሆኑ አጋሮቻችሁ እነማን ናቸው?
ብዙ አጋር ድርጅቶች አሉ በወባ ላይ የሚሰሩ። በዋነኝነት እንግዲህ ግሎባል ፈንድን መጥቀስ ይቻላል። ዩኤስኤድ፣ ፒኤምአይ፣ ደብሊውኤችኦ፣ ዩኒሴፍ እንዲሁም ደግሞ የተለያዩ ኢምፕሊመንቲንግ ፓርትነሮች በወባ ላይ አብረውን ይሰራል።
ወይዘሮ ህይወት ሶሎሞን ለሰጡኝ ማብራሪያ ለጊዜው እጅግ በጣም አድርጌ አመሰግናለሁ። ስራዎቻችሁ የተሳኩላችሁ እንዲሆኑ እመኛለሁ። እግዜር ይስጥልኝ።
አመሰግናለሁ።
ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ወደ አንድ ደቂቃ አካባቢ ቀረናል። አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 27 ብር ከ24 ሳንቲም ተመንዝሯል። የመሸጫ ዋጋ 27 ከ78፣ የባንክ መግዣ ዋጋ 27 ብር ከ24 ሳንቲም ነው። አንድ ዩሮ 33 ብር ከ47 ሳንቲም ነው። አንድ የእንግሊዝ ፓውንድ 36 ብር ከ59 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዛሬ ካወጣ የምንዛሪ ተመን ነው የተገኘው። nbe.gov.et ላይ 18 ምንዛሪዎች ሰፍረዋል። ነገ ማክሰኞ ግንቦት 7 2010 ዓ.ም አዲስ አበባ በአብዛኛው ፀሐያማ እንደምትሆን ተተንብየዋል። ሙቀቷ ከፍተኛው 27፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። የነዳጅ ዋጋ ዛሬ 77 ብር ከዶላር ከ12 ሳንቲም ነው። የወርቅ ዋጋ 24 ካራት 99.96 ጥራት ያለው $42 ከ34 ሳንቲም ነው ወይም 1210 ብር ከ50 ሳንቲም ነው በኢትዮጵያ ብሔራዊ ባንክ ምንዛሪ መሰረት።
ለጤና ፕሮግራምም ለዚህ ለአዳዲስ መረጃዎችም አመሰግናለሁ ሰለሞን። አድማጮች ፕሮግራማችን እዚህ ላይ ተገባደደ።
በምሽቱ ፕሮግራሙ አናዘጋጅ ሰለሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
አዲሱ አበበ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣
ደህና እደሩ።